Laudetur Jesus Christus, itbarek Jesus Christus, je Vatican Radio no.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ወገኖች ባላችሁበትና በምትኖሩበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። የዛሬዋ ሰንበት ከጰራቅሊጦስ በኋላ የምትገኘው የመጀመሪያዋ ሰንበት ነች። በዚህ ሰንበት ከሚነበቡልን ቃለ እግዚአብሔር መካከል አንደኛ ዮሐንስ ምዕራፍ 2 ከቁጥር 10 እስከ 22 ያለው ይገኝበታል። እንደ እግዚአብሔር ፍቃድ የምናስተነትንበት መሪ ቃላችን ደግሞ እንዲህ ይነበባል። ወንድሙን የሚወድ በብርሃን ይኖራል፣ በርሱም ዘንድ የመሰናከያ ምክንያት የለውም። ነገር ግን ወንድሙን የሚጠላ በጨለማ ውስጥ ነው፣ በጨለማም ይመላለሳል፣ ጨለማው ስላሳወረውም የት እንደሚሄድ አያውቅም። አንደኛይቱ የዮሐንስ መልእክት ምዕራፍ 2 ከቁጥር 10 እስከ 11። የተወደዳችሁ የክርስቶስ ቤተሰቦች፣ በመጽሐፍ ቅዱሳችን ውስጥ ከተጻፉት ትምህርቶችና ለመረዳትም ሆነ ሙሉ በሙሉ በሕይወት ለመተርጎም በተግባር ለማዋል ከሚከብዱን ንባባት መካከል ይህ አሁን ያዳመጥነው አንዱ ይመስለኛል። የዚህም መሠረቱ እግዚአብሔር ራሱ በዚህ በፍቅር አስተምሮ በፍቅር ትምህርቱ በፍቅር መልእክቱ ላይ ያለው አቋም ግልጽ ጠንካራና የማይለዋወጥ ስለሆነ ነው። ይህም ከወንድምህ ጋር በፍቅር በሰላም የማትመላለስ ከሆነ ከእግዚአብሔርም ጋር ምንም አይነት መተሳሰር የለህም፣ ምንም አይነት ኅብረት የለህም፣ ምንም አይነት ወገናዊነት የለህም፣ ከእግዚአብሔር ጋር አልወገንክም ማለት ነው። አብዛኛውን ጊዜ ከማስተዋል ጉድለት እንደሆነም አላውቅም፣ እንዲህ አይመስለንም። ባልንጀራህን ስንበድል፣ ወገናችንን ስናሳዝን፣ ድሃ አደጉን ስንገፋ፣ የሰውን ስም ከምቀኝነትና ከቅናት መንፈስ የተነሳ ስናጠፋ፣ እንደው ቤተ ክርስቲያን በመግባት በመውጣታችን ብቻ ከእግዚአብሔር ጋር የሰከነ ሰላማዊ ግንኙነት ያለን በብርሃን የምንመላለስ ይመስለናል። ቤተ ክርስቲያን በመግባት በመውጣታችን ብቻ እግዚአብሔር በቀጥታ የበደልን እንደሆነ ብቻ ከገነት የምንባረር የሚመስለን አማኞች ጥቂቶች አይደለንም። እስቲ የአዳምን ሕይወት እንመልከት እንደ አንድ ምሳሌ። በእርግጥ ወደ አዳም ሕይወት የተመለከትን እንደሆነ የእግዚአብሔርን ትእዛዝ ጣሰ። እግዚአብሔር አትንካ ካለው የዛፍ ፍሬ እንደ በላ መጽሐፉ ይናገራል። ስለዚህ ከገነት ሕይወት ተባረረ፣ ከእግዚአብሔር ራቀ እና ይህ ታሪክ አዳም ከእግዚአብሔር ጋር ያለውን ቀጥታ ግንኙነት አቋረጠ። ምክንያቱም እግዚአብሔር እንደዚህ አታድርጋለው አታድርግ ያለውን ደግሞ አዳም ከባለቤቱ ጋር ተባብሮ ያንን ስህተት ፈጸመ። ስለዚህ ከእግዚአብሔር ራቀ። ይህ አንድ አቅጣጫ የሆነ አመለካከታችን ይሆናል ዛሬ እያሳሳተን ያለው የአይነት አስተሳሰባችን ይሆናል። እግዚአብሔርን እኔ ምንም የበደልኩት ነገር የለም፣ በቤቱ ተመላልሻለሁ፣ ስለ ባልንጀራዬ ያ የኔ ጉዳይ አይደለም የሚለው አመለካከት እያሳተን ይመጣል። ትውልዱ እየተሳሳተ ያለው በዚህ ነው። አሁን ያለው ትውልድ የኔነት ስሜት የኔነት መንፈስ እየበዛ የመጣበት ጊዜ ስለሆነ፣ ስለዚህ በዚህ ምድር ላይ በእኛ አስተሳሰብ እኔ የኔና ከኔ ጋር ብቻ የሚለው አስተሳሰብ አእምሯችንን ሞልቶታል። ቤተ ክርስቲያን ካልቀረው፣ ጸሎቴን ካደረግሁ፣ ምጽዋት ለቤተ ክርስቲያን ከሰጠሁ በብርሃን ነው ያለሁት ብለን የደመደምንም እንኖራለን። ነገር ግን ለባልንጀራዬ የአንገት ሰላምታ እንኳ ለመስጠት እንደ ምርግ የሚከብደኝ ከሆነ፣ ጥፋቱን፣ ውድቀቱን፣ ሞቱን የምመኝለት ከሆነ፣ ነገሮች እንዳይሳኩለት፣ በሕይወቱ ደስተኛ እንዳይሆን ጉድጓድ የምምስ ስር የምበጥስ ከሆነ የእሱን መውደቅ ለማየት ከሆነ ሁለ እንተናይን የመስዋዕት አድርጌ ለዛ መሰራ ከሆነ እንዴት ነው ታዲያ ከእግዚአብሔር ጋር ህብረት አለኝ የምለው? እንዴት ነው ከእግዚአብሔር ጋር ወገናዊነት አለኝ የምለው? ከእግዚአብሔር ጋር በእንደዚህ አይነት መንገድ መመላለስ ከሆነ ምንም አይነት ግንኙነት ምንም ለጽድቅ የሚያበቃ ፍሬ በእጄ ላይ እንደሌለ ነው የእግዚአብሔር ቃል የሚያስተምረኝ። ምክንያቱም እኔን የፈጠረና የወደደ አምላክ ባልንጀራዬንም ፈጥሮታል ወዶታል። ስለዚህ የእጁን ሥራ የማንወድለት አምላክ እናመልካለን ብንለው እሱን ሳይሆን ራሳችንን ነው እያታለለን ያለ ነው። ያንን ነው ቅዱስ ዮሐንስ ሐዋርያ በመልእክቱ የሚያሰምርበት። ወንድሙን የጠላ በብርሃን ነኝ ያለሁት ማለት አይቻልም፣ ከእግዚአብሔር ጋር ወገናዊነት አለኝ ማለት አይቻልም። ምክንያቱም እግዚአብሔር ፍቅር ስለሆነ የሚወደው ፍቅር ነው። ለእግዚአብሔር ያለን ፍቅር የሚገለጠው ደግሞ ምንም አይነት መስዋዕትነት ቢያስከፍለንም ለባልንጀራችን ባለን ፍቅር ይወሰናል። ቤተ ክርስቲያን ደጃፍ ተደፍቼ ብውል ባድር ነገሩ የሚብሰው በተለይ በውስጧ በሚኖሩ ሰዎች በምንኖር ሰዎችም ይሆናል። በእግዚአብሔር ፊት ባዶ ነኝ ያ የባልንጀራ ፍቅር ከሌለ። ሕይወቴም በቃል ሊነገር በማይቻል ጨለማ ውስጥ ናት፣ ፍቅር አልባ ናት። ሐዋርያው ጳውሎስ ለዚህ መልስ አለው በሙሉ ምዕራፉ በአንደኛ ቆሮንቶስ ምዕራፍ 13 ላይ። በቃ የፍቅርን ምንነት፣ የፍቅርን ታላቅነት፣ የፍቅርን ዋጋ ግልጽ አድርጎ ያስቀምጠዋል። ምናልባት በቤታችሁ ሆናችሁ የጳውሎስን መልእክት ወደ ቆሮንቶስ ሰዎች የጻፈት አንደኛ መልእክት ምዕራፍ 13ን አንብቡ። ረጋ ብላችሁ እስቲ በብሉይ ኪዳን የቃየንና የአቤልን ታሪክ በአጭሩ ደግሞ እንመልከት። ዘፍጥረት 4 ከቁጥር 1 እስከ 14 ላይ ቃየን በቀጥታ በደል ያደረሰው እንደምታውቁት በወንድሙ ላይ ነው። ምቀኝነቱም ያሳየው ወንድሙ አቤል ለእግዚአብሔር ያቀረበው መስዋዕት ተቀባይነት ስላገኘ፣ ስኬታማ ስለሆነ አቤል በኑሮው ለእግዚአብሔር ባለው ፍቅር፣ ለእግዚአብሔር ባለው አክብሮ፣ ለእግዚአብሔር ባለው አምልኮ ስኬታማ ስለሆነ፣ ያገኘሁት ሁሉ ከእግዚአብሔር ነው ብሎ እግዚአብሔርን በደስታ ስላመሰገነ የቃየን ቅናት መጠኑን አልፎ ሄደ። እግዚአብሔርም በብሩህ ፊት የአቤልን መስዋዕት ስለተቀበለ የቃየን ቁጣ ነደደች። በእርግጥ ልብ ብለን ካስተዋለን ቃየንም መስዋዕት አቅርቧል፣ በእግዚአብሔር ፊት ቆሟል። ምክንያቱም በእሱ እምነት እኔም ከእግዚአብሔር ጋር ንጹሕ የሆነ ግንኙነት አለኝ። ግን ቃየን ይዞ የቀረበው መስዋዕት የእግዚአብሔርን ዓይኖች አልሳበም። እግዚአብሔር ወደ እሱ ዘንበል እንዲል የሚያደርግ አይነት መስዋዕት አልነበረም። ስለዚህ በወንድሙ ላይ ተነሳበት። እግዚአብሔር ግን አስጠንቅቆት ነበር። ገና የፊቱን መለዋወጥ ሲያይ፣ ገና የፊቱን መጥቆር ሲያይ መልካም እንዲያደርግ መክሮት ነበረ። አሊያ ግን ኃጢአት በደጁ እያደባችና ልታሸንፈው እንደምትፈልግ አሳስቦት ነበር። በተጨማሪም ይህችን ክፋት እንዲቆጣጠራት መክሮት ነበር እግዚአብሔር ራሱ ዘፍጥረት 4 ቁጥር 6 እና 7 ላይ። እግዚአብሔር ቃየንን ባቀረበው መስዋዕት ሳይሆን የበለጠ ያዘነበት በወንድሙ ላይ ባደረሰው በደል ነው። ወንድሙን አግኝቶ ወንድሙን ቀርቦ ይቅርታ ሊለው የማይችለውን በደል ነው ያደረሰበት። ምክንያቱም ወንድምየው በሕይወት የለም። ይህ ድርጊት የእግዚአብሔር ንብረት የሆነችን ነፍስ ማጥፋት፣ ከእግዚአብሔር በቀር በነፍሳችን ላይ ሥልጣን ያለው የለምና ይህንን ወንጀል መፈጸም የእግዚአብሔርን ልብ የሰበረ ቃየንንም በደሉ እጅግ የከፋ ያደረገ ድርጊት ነው። መስዋዕት አቅርቧል ብለናል። ቃየን እርሱም ያረባ መስዋዕት ይህንን መስዋዕት በማቅረቡ ብቻ ከእግዚአብሔር ጋር ሰላምና በእግዚአብሔር ፊት ጻድቅ የሆነ መስሎት ነበር። ወንድሙን ምንድን ያለው? ና ወደ ሜዳ እንውጣ ብሎ ራቅ አድርጎ ሲወስደው ቃየን ከእግዚአብሔርም ዓይን የራቀ ከእግዚአብሔርም እይታ የተሸሸገ መስሎት ነበር። ማን ክፉ አስቦና ክፉ አድርጎ ከእግዚአብሔር እይታ ከእግዚአብሔር ፍርድ ማምለጥ ይችላል? ለጊዜው ይመስለን ይሆናል። ጨለማ ከእግዚአብሔር እይታ የሚሸሽገን እየመሰለን ስንት ክፋት እንሰራለን። ነገር ግን የምንሄድባቸው መንገዶች ሁሉ በጨለማም ይሁን ከሰዎች ዓይን የራቀ በእግዚአብሔር ፊት ግልጽ ነው። ምክንያቱም እግዚአብሔር መንገዶቻችንን ሁሉ አስቀድሞ ያውቃል፣ አስተሳሰባችን የት መድረስ እንደምንፈልግ። እስቲ መዝሙረ ዳዊት መዝሙር 139 ከቁጥር 1 ጀምራችሁ አንብቡት። መንገዶችን ሁሉ ቀድመህ አወቅህ ይናል። ስለዚህ እንዲህ አይነቱን ነው ቅዱስ ዮሐንስ ለዚህ በጨለማ ከወንድሙ ጋር ሰላማዊ የሆነ ግንኙነት የሌለውን ሰው ነው ገና በጨለማ ነው ያለው የሚለው። ገና በጨለማ ነው ያለው። እስቲ ይህንን የዮሐንስን መልእክት ወደ እኛ ህይወት ደግሞ እናምጣው። ራሳችንን ያስቀመጥንበት ቦታ የት ነው? የት ነው ያስቀመጥነው ራሳችንን? ከእግዚአብሔር ጋር ባለን ግንኙነት መሰረት፣ ከወንድሞቻችን ጋር ባለን ግንኙነት መሰረት፣ አብረውን ከሚኖሩ ሰዎች፣ አብረውን ከሚሰሩት ሰዎች፣ በቤተሰብ ውስጥ፣ በገዳም ውስጥ፣ በምንሰራበት የስራ ቦታ፣ በቢሮ። ቀደም ብለን እንዳልነው ምናልባት ወደ ቤተ ክርስቲያን ለመሄድ ወደ ቤተ ክርስቲያን ደጅ ለመቅረብ የሚቀድመን የለ ይሆናል። ፊት ወንበር ይሁን የትም ተቀምጠን ስንጸልይ ስናስቀድስ፣ ካህናትም ሆነን ደግሞ ስንቀድስ ስናዜም፣ ለሚያየን ለሚመለከተን መንፈሳዊነት ሞልቶ የሚፈስ ይመስላል። አይናችንን ጨፍነን ወይም ደግሞ ወደ ሰማይ አንጋጠን ስንጸልይ ስንዘምር መንፈሳዊነቱ ከእኛ ተርፎ ወደ ሌላው እንደ ትልቅ ወንዝ የሚፈስ ይመስላል። በተለያየ ኮሚቴ ስንሳተፍ ስናገለግልም እንደዛው። ተቃውሞ የለኝም። ጥሩ ነው፣ መልካም ነው። መጸለይ፣ መዘመር፣ ማዜም፣ መቀደስ፣ መወደስ፣ በተለያዩ የቤተ ክርስቲያን አገልግሎቶች ውስጥ መሳተፍ በራሱ ምንም አይነት ክፋት የለውም፣ እግዚአብሔር የሚያስደስት ነገር ነው። ግን እስቲ ራሳችንን እንጠይቅ። ወደ ቤተ ክርስቲያን ስንገባ፣ ወደ መቅደስ ለጸሎት ስንሰበሰብ፣ በቤተ ክርስቲያን አጠገባችን ከሚቀመጠው ባልንጀራችን ጋር ያለን ግንኙነት እንዴት ነው? ያለን ሰላም እንዴት ነው? የበደለን ሰውና በተደጋጋሚ የእኛን ይቅርታ እየለመነ የሚመላለሰውን ሰው እንዴት ነው ያስተናገድ ነው? በምን አይነት አይን ነው ያየ ነው?
የወትንጀራ ጌታ
ወደ ቤተ ክርስቲያን ስንገባ ወደ መቅደስ ለጸሎት ስንሰበሰብ በቤተ ክርስቲያን አጠገባችን ከሚቀመጠው ባልንጀራችን ጋር ያለን ግንኙነት እንዴት ነው? ያለን ሰላም እንዴት ነው? የበደለን ሰውና በተደጋጋሚ የኛን ይቅርታ እየለመነ የሚመላለሰውን ሰው እንዴት ነው ያስተናገድነው? በምን አይነት አይን ነው ያየነው? ወንድሜ የሰው መውደድ ስላለው፣ እህቴ የሰው መውደድ ስላላት ስለ መልካምነታቸው ስለ አዋቂነታቸው ሌሎች ሰዎች ሲናገሩ በልቤ ውስጥ ምን አይነት ስሜት ነው የሚሰማኝ? ምንድነው ነፍሴ የምትስተናግደው? ሐሳብ ሰዎች ስለ ባልንጀሮቻችን መልካም ሲናገሩ በላቡ ጥሮ ግሮ ሲያልፍለት ሰላማዊና ደስተኛ ትዳር ሲመራ ስናይ ወይም ደግሞ ወደ ምንኩስናውም የመጣን እንደሆነ ደናግልም ካህናትም ቀሳውስትም መነኮሳትም ሰላማዊ የሆነ የጸሎት ህይወት ሲመሩ ከእግዚአብሔር ጋር ያላቸው ግንኙነት ደስ የሚል ሆኖ ስናይ አብረን እንደሰታለን። እግዚአብሔር ባለህ ላይ አብዝቶ ይስጥህ ብለን እንመርቀዋለን ወይስ የዘመኑ ቃየን እንሆንበታለን? ንብረቱ እንዲጠፋ ኑሮው እንዲከፋ ወይም ደግሞ የያዘው እንዲበተን እየተመኘን እንቅልፋተን እናድር ይሆን? ከቤት ውጪ መላእክት እቤት ውስጥ ሰይጣናት የምንሆን የለንም? ሌላ ብዙ ጥያቄዎችን መጠየቅና ማንሳት ይቻላል። ይሄን የቀሩትን ጥያቄዎች እስቲ ሁሉ ሰው ወደ ልቡ ጓዳ ገብቶ ራሱን ይጠይቅ። እንዴት ነው ከወንድሜ ጋር ያለኝ ግንኙነት? እንዴት ነው ከእህቴ ጋር ያለኝ ግንኙነት? በትዳር የምትኖሩ ሰዎችም ካላችሁ እንዴት ነው በቤተሰባችሁ ውስጥ ባል ከሚስት፣ ሚስት ከባል፣ ወላጆች ከልጆች፣ ልጆች ከወላጆቻቸው ጋር ያላችሁ ግንኙነት እንዴት ነው? በስራ ቦታስ በቢሮ ካለቆቻችሁ ጋር ያላችሁ ግንኙነት እንዴት ነው? አብራችሁ ከሚሰሩ ሰዎች ጋር ያላችሁ ግንኙነት እንዴት ነው? በተለይ አማኞች ሆናችሁ በምትኖሩበት ስፍራ ሁሉ የእግዚአብሔር ስም በእናንተ እንዲመሰገን ያስፈልጋልና ምስክርነት እንድትሰጡ ያስፈልጋልና እስቲ ሁላችንም በምንኖርበትና በምንሰራበት አካባቢ ያለንን ግንኙነት እንፈትሸው። ምክንያቱም እናንተ የዓለም ብርሃን ናችሁ ይላል። እናንተ ምስክሮቼ ናችሁ ይላል። ምን አይነት ምስክርነት የሚሰጥ ህይወት እየኖርን ያለ ነው? በተለይ በዚህ አሁን እየተናገርን ባለንበት ርዕስ ከወንድሞቻችን ጋር ባለን ግንኙነት፣ ከባልንጀራችን ጋር ባለን ግንኙነት እንግዲህ ውስጣችንን እንድናይ ብሎ ነው ቅዱስ ዮሐንስ በብርሃን አለሁ የሚል ወንድሙን ግን የሚጠላ አሁንም በጨለማ ውስጥ አለ ያለው አንደኛ ዮሐንስ ምዕራፍ 2 ቁጥር 9። ቅዱስ ዮሐንስ በጨለማ አለ ሲል ከወንድሙ ጋር በሰላም የማይኖር የባልንጀራ ፍቅር ከሌለው ከድህነት የራቀ ነው ማለቱ ነው። ይህንን አረፍተ ነገር ሲጠቀም ምክንያቱም ሐዋርያው ከኢየሱስ የተቀበለውንና የተማረውን ነው። ከአስተማሪው ከመምህሩ የሰማውን ለእኛም አስተላለፈ። የፍቅር ትእዛዝ። ምክንያቱም መምህሩ ምንድን ያለው? እኔ እንደወደድኳችሁ እርስ በርስ ተዋደዱ። ይህን ስታደርጉ፣ በዚህ አካሄዳችሁ፣ በዚህ ሕይወታችሁ ደግሞ ሰዎች የእኔ ደቀ መዛሙርት እንደሆናችሁ ያውቃሉ። ምክንያቱም አስተማሪውን የሚመስል የአስተማሪውን ባህሪ ነው የሚያንጸባርቀው። ክርስቶስ ራሱ ፍቅር ስለሆነ የእሱ ተከታዮች ሲፋቀሩ ደግሞ በዚህ ፍቅር አማካይነት ሌሎቹ የክርስቶስ ደቀ መዛሙርት እንደሆነን ያውቃሉ። እኔ እንደወደድኳችሁ ነው የሚለው። እኔ እንደወደድኳችሁ ያለ ምንም ቅድመ ሁኔታ ክርስቶስ ክፋታችንን፣ እርኩሰታችንን፣ ዘራችንን፣ ቀለማችንን፣ እውቀታችንን፣ ችሎታችንን ሳያይ እንዲሁ ነው የወደደን። እንዲሁ እንዳለ እንደተፈጠርን ተቀብሎናል ከነ ምስኪንነታችን። ምክንያቱም የተቀበልነውና የሆንነው ሁሉ ከእርሱ የመጣ ነው፣ ከዛ በኋላ የመጣ ነው። እንደዛም ሆኖ ተቀብሎናል። እስቲ የእኛን ፍቅር ተመልከቱ፣ እንመልከተው እስኪ። አንዳንዴ እንደ ገበያተኛ መርጠንና ለእኛ የሚስማማንን ከባህሪያችን ጋር የሚሄደውን ዘር ቆጥረን አጥንት ቀጥረን የምንወድ ይመስለኛል። ገበያተኛ ነው ገበያ ሄዶ የሚያስፈልገውን መርጦ ደህና ደህና የሚለውን ይዞ የሚሄደው። በክርስትና ሕይወትም ያ ፈተና አለብን። ቀልባችን ያልወደደው ከሆነ በምክንያት እንርቀዋለን፣ እናርቀዋለን። ይህ ደግሞ በእግዚአብሔር ፊት ባዶነት ነው። በምድር ላይ ትንሽ ርቀት ያስኬደን ይሆናል። በእግዚአብሔር ፊት ግን አንድም እርምጃ ወደፊት የሚያስኬደን አይነት ፍቅር አይደለም። ይሄ ከእግዚአብሔር የሚመጣ ፍቅር አለም ዓለማዊ ፍቅር ነው፣ ስጋዊ ፍቅር ነው። እንዲህ እየኖርን የምናከናውነው አምልኮ፣ የምናሳርገው ቅዳሴ፣ የምንዘምረው ዝማሬ፣ የምንኖረው ክርስትናም ይሁን ምንኩስና እንደ ቃየን መስዋዕት በእግዚአብሔር ፊት በፍጹም ሞገስ ሊያገኝ አይችልም፣ ሞገስም አይኖረውም። ስለዚህ ከዚህ ጨለማ እንውጣ። ወደ ሞታችን እየቀረብን እንጂ እየራቅን አይደለም የምንሄደው። ጊዜያችን እያጠረ እየተቆረጠ እንጂ እየረዘመ እየተቀጠለ አይደለም የሚሄደው። ይህ መልእክት ለሁሉም ነው። ይህችን ምድር እየተሰናበትናት ነው እንጂ ገና እየመጣንባት አይደለም እየሄድን ያለ ነው። ስለዚህ መልእክቱ ለሁላችን ነው። ወጣት፣ አዛውንት፣ ቄስ፣ መነኩሴ፣ ገዳማዊ አይልም። ለሁሉም አምኛለሁ በክርስቶስ ለሚል ሁሉ የቅዱስ ዮሐንስ ጥሪ ለሁሉም ነው። ወንድሙን የሚጠላ አሁንም በጨለማ ነው። ወንድሙን የሚጠላ ሁሉ ሰው ክርስቶስ ደግሞ ያስተማረን ፍቅር ከእኛ ተርፎ ለባልንጀራ መልካም የሚመኝና መልካም የሚያደርግ ፍቅር ነው። የክርስቶስ ፍቅር ያለው ሰው በደለኛ ብሎ የሚያስበውን ባልንጀራውን በጸሎትና በምክር መልሶ እንደገና ወንድሙ ያደርገዋል እንጂ እንደ ርኩስ ሊጸየፈው ይገባል የሚል ትምህርት የትም ስፍራ በመጽሐፍ ቅዱሳችን አልተጻፈም። በደለኛው አሻፈረኝ ካላለ በስተቀር ሁለት ምስክሮችን ሶስት ምስክሮችን ቤተ ክርስቲያን አልሰማ ካለ ነው የሚለው መጽሐፉ። ከዛ በተረፈ ግን በትንቢተ ሕዝቅኤል እንደምናነበው ኃጢአተኛ ከኃጢአቱ እንዲመለስ ባትነግረው፣ ባትመክረው፣ ባትታገሰው፣ ጥረት ባታደርግና ከነ ኃጢአቱ ቢሞት ደሙን ከእጅህ እጠይቃለሁ ነው የሚለው የእግዚአብሔር ቃል። በቃ ግልጽ ነው። ዳዊት በዚህ ላይ የሚጨምርበት የሚሰብከው ምን የሚለው ምንም ነገር የለም። በቃ የእግዚአብሔርን ቃል ነው የምነግራችሁ። ኃጢአተኛን በደለኛ የሆነ ወንድምህን መልሰው፣ ወደ እግዚአብሔር መልሰው፣ ወንድም አድርገው። ነገር ግን ይህንን ሳታደርግ በአንተ ስንፍና በአንተ ጉድለት መመለስ እየቻለ ከና ኃጢአቱ ቢሞት ግን ኃላፊነት አለብህ ነው ሕዝቅኤል ምዕራፍ 3 ቁጥር 18 ላይ። መልእክቱ ሰውን ባለፈው ታሪኩ መኮነን ሳይሆን ያለፈው ታሪኩ እንዲለወጥ የማድረግ ተግባር የሁሉ አማኝ ኃላፊነት ነው ነው። በቃ ይሄ ነው መልእክቱ። ማን ነው ባለፈው ሕይወቱ ያልበደለ? ማን ነው ባለፈው ሕይወቱ ያላጎደለ? ማን ነው ባለፈው ሕይወቱ በእግዚአብሔር ላይ ያላመፀ? ሁላችንንም እግዚአብሔር ከነ ኃጢአታችን ነው የተቀበለን። ሁላችንንም ኃጢአት እንዳከሳን፣ ኃጢአት እንዳጠቆረን፣ ኃጢአት እንዳመነመነን ተቀብሎናል እግዚአብሔር። ማን ነው በእግዚአብሔር ላይ ያላመፀ? በቀጥታም ሆነ በተዘዋዋሪ እግዚአብሔር ያም ሆኖ ተቀብሎናል። ስለዚህ እኛ ማንን ወንድማችንን የምንፈርድ? ማንን ወንድማችንን የምናገል? ምን ስለሆነን? እንደዚህ የምናደርግ ከሆነ እኮ በእግዚአብሔር የፍርድ ወንበር እኛ ተቀመጥን ማለት ነው። እግዚአብሔርን አስለቅቀ ነው። ምናልባት የዛሬ መልእክቴ በጣም ከባድ ይሆን ይሆናል ብዬ ገምታለሁ። ግን በቃ ይሄ የእግዚአብሔር ቃል እውነቱ ነው። መጨመርበትም መቀነስበትም የለም። እንደዚህ የሚያደርግ በጨለማ ነው ያለው ነው። እስቲ ቅዱስ ጳውሎስ ለቲቶ ምን ብሎ እንደጻፈለትኝ ቲቶ ምዕራፍ 3 ከቁጥር 3 እስከ 5 ቀደም ሲል እኛ ራሳችን ማስተዋል የጎደለን የማንታዘዝ የተታለለን ለተለያየ ምኞትና ምቾት ባሪያ ሆነን የተገዛን ነበርን። እየተጣላንና እርስ በርስ እየተጠላላን በክፋትና በመቀኝነት እንኖር ነበር። ነገር ግን ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን። ያዳነንም ዳግም ልደት በሆነው መታጠብና በመንፈስ ቅዱስ መታደስ ነው ይላል። ስለዚህ ያልበደለ የለም ባለፈው ሕይወቱ። ክርስቶስ ግን በዳግም ልደቱ በጥምቀት እንደገና አዲስ ሕይወት ሰጥቶናል። አሁን እንግዲህ እንደገና በውሃና በመንፈስ ቅዱስ ስንወለድ አዲስ ፍጥረትም የእግዚአብሔር ልጅም ስንሆን ቀድሞ የምንወደው የነበረውን መጥላት እንጠላው የነበረውንም መውደድ እንጀምራለን። ቀድሞ እንወደው የነበረውን ኃጢአት እንጠላለን። ቀድሞ ቦታ ያልሰጠነውን እግዚአብሔርንና የእግዚአብሔርን መንፈስ ደግሞ የጽድቅን መንገድ መውደድ እንጀምራለን። ከዚያ በእኛ አማካኝነት እንዴት ተመላለሰን እንደሆነ በፍቅር ተመላለሰን እንደሆነ የእግዚአብሔር ፍቅር ለባልንጀሮቻችን እንዲደርስ የእግዚአብሔር መልእክተኞች የእግዚአብሔር አምባሳደሮች የእግዚአብሔር መሳሪያዎች የሰላም መሳሪያዎች እንሆናለን። የፍቅር ንግስት የሆነች እመቤታችን ቅድስት ድንግል ማርያም የልጇ ፍቅር በልባችን ያደር ዘንድ ታማልደን። የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ቡራኬ ከሁላችሁ ጋር ይሁን። ሰላም ወሰናይ።
ክቡራትና ክቡራን አድማጮቻችን ለዚህ ዕለት ይዘንላችሁ የቀረብን ዝግጅት እዚህ ላይ በቃ። በተመሳሳይ ዝግጅት እስከምንገናኝ ደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።